የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የምሽቱ መሰናዷችንን ጀምረናል። ዛሬ ቀኑ እሁድ የካቲት 13 2012 ዓመተ ምህረት ነው። ሳምንቱን ሙሉ ካሰማናችሁ መሰናዶች የመረጥናቸውን በድጋሚ የምናስደምጥበት ሰዓት ላይ እንገኛለን።
እኛ መኪናው እየነዳ ሲሄድ ማስክ ለብሶ ነው የሚሄደው። ማስክ መልበሱ የሆነ በሽታ መከላከያ ክትባት ያደረገ ይመስል ማስክ አርጎ ግን በእጁ ሲጨባበት ታየዋለሽ። ማስኩ በእጁ ሲነካካው ታየዋለሽ። እጁ ሳይታጠብ ሌሎች ነገሮች ሲያደርግ ታየዋለሽ። ስለዚህ ይሄ እንደዚህ ከሆነ ማስክ ማድረግ የበለጠ ሪስክ አለው ማለት።
በጤና ሚኒስቴር የሕክምና አገልግሎት ዳይሬክተር ጀነራል አቶ ያዕቆብ ሰማን ናቸው። የአፍንጫና አፍ መሸፈኛ ማስክ አጠቃቀምን በተመለከተ ማብራሪያ ሊሰጡን አብረውን ያመሻሉ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ለዕለቱ ያሰናዳናቸውን ብዙ ፕሮግራሞች ታዳምጣላችሁ። የዕለቱ መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይቆያል። አድማጮች፣ በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የምትሰሙትን የዕለቱን ቅንብር የምናስደምጣችሁ ከመኖሪያ ቤታችን አቀናጅተን ነው። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። የኮሮና ቫይረስ ወረርሽኝን ለመከላከል ያፍና ያፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው? ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ? በዚሁ ከቀጠለ ማን ይጎዳል? ጉዳዩ በቀጥታ የሚመለከተው የጤና ሚኒስቴር ባለሙያ መድቦ በእነዚህ ጉዳዮች ላይ ማብራሪያ ሰጥቶናል። እንደሚከተለው ተሰናድቷል። በኢትዮጵያ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ በተረጋገጠለት ያፍና ያፍንጫ መሸፈኛ ማስክ ለመግዛት ሰዎች በብዛት ወደ መሸጫ መደብሮች ሲሯሯጡ ታይተዋል። ነገር ግን ወዲያውኑ ከገበያ ላይ መጥፋቱን ያለውም በከፍተኛ ሁኔታ ዋጋው መጨመሩን ለግብይት የወጡ ተጠቃሚዎች ነግረውናል። ለመሆኑ የኮሮና ቫይረስ ወረርሽኝን ለመከላከል ያፍና ያፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው ስንል ጤና ሚኒስቴር ስልክ ደውለን ጠየቅን። ጤና ሚኒስቴር ተገቢው መረጃ ለሕዝብ ለማድረስ የሚያስችል አሰራር ነድፈናል ሲል የጤና ሚኒስቴር የሕክምና አገልግሎቶች ዳይሬክተር ጀነራል አቶ ያዕቆብ ሰማን እንዲያብራሩን መደበልን። ጥያቄያችንንም ለእርሳቸው አቀረብን። የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው? አቶ ያዕቆብ ያብራራሉ።
መጀመሪያ ማስክ ማን ነው መጠቀም ያለበት የሚለው ሁሉም ሰው ቢያውቀው ደስ ይለኛል። ማስክ እንዲጠቀመው የሚፈለጉ ሶስት አይነት ግሩፕ ሰዎች አሉ። አንደኛው ይሄ ማስክ እንዲጠቀም የሚፈለገው ታመመ ሰው ወይም ደግሞ በዚህ የተጠረጠረ ሰው የሚያክመው የጤና ባለሙያ ነው። ማስክ እንዲለብስ የምንጠብቀው ማለት ነው። ሁለተኛው ይህን ማስክ እንዲለብስ የምንጠብቀው በዚህ ቫይረስ የተጠቃን ሰው ወይም ደግሞ ተጠቅቷል ተብሎ የሚጠረጠርም ሰው የሚያግዝ የሚንከባከብ የቤተሰብ አባል ካለ ወይም ደግሞ ቤታችን ውስጥ በዚህ ቫይረስ የተያዘ ሰው ወይም ደግሞ የተጠረጠረ ሰው ካለ ቤታችን ውስጥ ለሱ እንክብካቤ የሚያደርግ ሰው ካለ። ሶስተኛው በዚህ ቫይረስ የተያዘ ወይም የተጠረጠረ ሰው ግለሰብ እራሱ ወይም ደግሞ በዚህ ቫይረስ ተይዤ አለሁ ብሎ የሚጠረጥር ምልክቶች ፊት ያልናቸው የማፋል፣ የማስነጠስ እና ሌሎች ምልክቶች ያሉት ሰው ከሆነ እነዚህ ሶስት ሰዎች በሽታ እንደ የሚተላለፈው እስካሁን ድረስ በዓለም ጤና ድርጅት የተረጋገጠው ሲያስለን ወይም ሲያስነጥሰን ከእኛ በሚወጣው የድሮፕሌት የምንለው በሱናን በሱናዋን ይተላለፋል ተብሎ የሚታሰበው። ስለዚህ ይሄን ለመገደብ እነዚህ ሰዎች እንዲለብሱ ኤክስፔክት እናደርጋለን ማለት ነው። አንድ ሁለተኛ፣ ይህን እንግዲህ ስንለብስ የመያዝ እድላችን ይቀንሳል ነው። ስለዚህ የሚቀንሰው መቼ ነው የሚለው በደንብ ማወቅ ያስፈልጋል። ስለዚህ አሁን ደብሊውኤችኦ እስካሁን ባስቀመጠው መመሪያ መሰረት ሌላ በዚህ በሽታ የተጠቃ ሰው 1 ሜትር ርቀት ውስጥ ሆኖ ሲያስል ሲያስነጥስ ካለን ነው ሪስኩ በጣም ሀይ ተብሎ የሚታሰበው። ስለዚህ ይህን አይነት ካለን የማናውቀው ህዝብ ስብስብ ውስጥ ስንገባ ብዙ ሰው የተሰበሰበበት ቦታ ካለ፣ እርግጠኞች ያልሆንበት ቦታ ካለ ይህን ማስክ ብንለብስ ተጋላጭነቱ ሊቀንስ ይችላል ማለት ነው። እንግዲህ ሳይንቲፊክ መሆን አለን። አሁን ግን እኛ ሀገር ጋር ግን ያለው እንዱ ዝም ብሎ መኪና ውስጥ ራሱ ብቸኛው መኪና ውስጥ እየነዳ ሲሄድ ማስክ ለብሶ ነው የሚሄደው። ማስክ መልበሱ ልክ የሆነ በሽታ መከላከያ ክትባት ያደረገ ይመስል ማስክ አርጎ ግን በእጁ ሲጨባበት ታየዋለሽ። ማስኩ በእጁ ሲነካካው ታየዋለሽ፣ እጁ ሳይታጠብ ሌሎች ነገሮች ሲያደርግ ታየዋለሽ። ስለዚህ ይሄ እንደዚህ ከሆነ ማስክ ማድረግ የበለጠ ሪስክ አለው ማለት ነው። ለምንድን ነው? አንደኛ ማስካረች ማስክ መነካካት አይቻልም። ተነካካሽ ሪስኩ ራስሽ ጋር ነው የሚመጣ። ምክንያቱም ረጅም ሰዓት እዛ ውስጥ የቆየ ነገር ካለ ወደ እጅሽ አምጥተሽ የራስ ውስጥ ነው የሚገባው። ሁለተኛ እሱ አድርግ ያለው ይከላከልልኛል የሚል ሜንታሊቲ ማይንድሴት ይፈጥር ከሆነ ሌሎች ዋና ዋና ከደብሊውኤችኦ የትኛው ሳይንቲስት አሁን ባለው ደረጃ ዋናው መከላከያ መንገድ የራስን በተለይ የእጅን ንጽህና መጠበቅ ነው። የእጅን ንጽህና መጠበቅ እና እጅን በደንብ መታጠብ እና እጅን ባልታጠበ እጅ አፍ፣ አፍንጫ፣ አይን አለመነካት ይህኛው ግን ዋናው መከላከያ መንገድ ነው። ሰው ሰዎች ማስክ አድርግ ያለው ብሎ ማስክ እንደሚከላከላቸው ሲማርተው እነዚህ ፕሪቨንቲቭ ወይም መከላከያ መንገዶች ፕራክቲስ ማያደርጉ ከሆነ ነገሩ የተገላቢጦሽ ይሆናል። ስለዚህ ማስክ ማድረጉ ስጋት ነው እንጂ የሚሆነው መከላከያ አልሆነም ማለት ነው።
ስለዚህ እያንዳንዱ ማስክ ለማድረግ የሚወስን ሰው ማስኩን ከማድረጉ በፊት ከላይ በተዘረዘሩት ሁኔታዎች ውስጥ የሚገኝ ስለመሆኑ ማረጋገጥ እንዳለበት አቶ ያዕቆብ አስረግጠው ይናገራሉ። ሌላውም ምክንያት ደግሞ ያስረዳሉ።
ሌላኛው እንደውም ይህን ወረርሽኝ የኢትዮጵያ ብቻ አይደለም፣ የዓለም ነው። የዓለም ነው ማለት እነዚህ ማስክ የሚያመርቱ ፋብሪካዎች፣ ኢንዱስትሪዎች ኢትዮጵያም ይሆኑ ሌላ አፍሪካ ሀገር የሚሆኑ ቻይና የሚኖሩ ህንድ የሚኖሩ አሜሪካ የሚኖሩ ሁሉ ቦታ ይህን የማስክ ፍላጎት አለ። ምክንያቱም ይህን አገልግሎት የሚሰጡ በሚሊዮን የሚቆጠሩ የጤና ባለሙያዎች ሊያገኙት ይገባል። በመቶ ሺዎች የሚቆጠሩ የተጠቁ ሰዎች ይህን ማስክ መልበስ አለባቸው። በሽታው እንዳያስተላልፉ የተጠረጠሩ ሰዎች ይህን ማስክ መልበስ አለባቸው። በበሽታው ምክንያት ደግሞ የፋብሪካዎች የማምረት አቅም ወርደዋል። ምክንያቱም አንድ ባለሙያ የተያዘ ፋብሪካ ያለው ሰው ባለሙያዎች በሙሉ ኳራንታይን ያደርጋል። ስለዚህ የማምረት ሂደቱ ሊቆምም ሊስተጓጎልም ይችላል። ሆኗልም አሁን በዓለም ላይ ስለዚህ ይሄ ማስክ እጥረት እንደ ዓለም አለ። ስለዚህ ማስክ እጥረት ባለበት እኛ ምንም በማይጠቅመን መንገድ ለብሰን የምናበላሸው ከሆነ ነገ የምንፈልግበት ሰዓት ይመጣል። ቤተሰባችን ውስጥ በዚህ በሽታ ተጠቃሶ ይመጣል። እዛኔ ማስክ ያስፈልጋል። በውድ ምግዛ እንኳ ብድን ላናገኘው እንችላለን ገበያ ውስጥ። ሁለተኛ የጤና ባለሙያዎች እኛን ሲረዱ መጎዳት፣ መሞት ወይም ደግሞ በሽታው ላይ መያዝ የለባቸውም። ስለዚህ እነዚህ የጤና ባለሙያዎች ማስክ አጥተው በዚህ ችግር የተጠቀም ሰው ማከም አለመቻል የለባቸው። ስለዚህ ማህበረሰባችን ማስክ ሲጠቀም ዛሬ ለምሳሌ ቅዳሜ የነበረው እሁድ የለም ሰው ዛሬ ብታይ ጥቂት ነው ያለው። ቅዳሜ ቀን አንድ ፖዘቲቭ ተገኘ የተባለ ቀን ሰዎች ከምንም ነገር በላይ በየቦታ ማስክ ሲፈልጉ ነበር። እኔ ላይ ከመቶ በላይ ስልክ አስተናግጃለሁ ብዬ አስባለሁ። ከቤተሰብም ከቅርብ ጓደኛ ማስክ ሰባ እያንዳንዱ ሰው እያስተማርኩኝ ነው አልኩት። ደውል እንዲ ነው። ስለዚህ ይህ የመደንገጥ ስሜት አለመረጋጋት ስሜት በሽታው ለመከላከል አያግዝም። በሽታው ለመከላከል ለመቆጣጠር የሚያግዘን መተባበር፣ ጥንቃቄ ማድረግ፣ የበሽታውን ባህሪ ማጥናት፣ በምንድን ነው የሚተላለፈው፣ በምንድን ነው የምንከላከለው ብሎ ብዙ ጥሩ ጥሩ ባህሎች አሉን ኢትዮጵያ ውስጥ። ለምሳሌ ኖሮ የሚል ሰላምታ አለን። ግዴታ እጅ መጨባበጥ ማንዳቶሪ ላይሆን ይችላል፣ ግዴታ ላይሆን ይችላል። እዚህ ንክኪዎችን መቀነስ፣ ጥግግቶችን መቀነስ፣ ሰው የተሰባሰበበት ቦታ መቀነስ፣ የቤት ሆኖ ሰላት መስገድ፣ ቤት ሆኖ ጸሎት ማድረግ፣ እነዚህ ነገሮች ማድረግ ዘመናዊነት ነው። በአሁን ሰዓት ይህም በሽታ መጥቶ ማህበረሰባችን እንዳይጎዳ፣ ቤተሰባችን እንዳይገባና የምንወደው ሰው እንዳያሳጣ በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ ግን ጥንቃቄ ማለት ማስክ መልበስ ማለት ግን አይደለም።
ህብረተሰቡ የፊት መሸፈኛውን ጥቅም ከተረዳም ሊተባበርና እገዛ ሊያደርግ ይገባል ይላሉ።
ማስክ መልበስ ያለባቸው ሰዎች እንዳያጡት መከላከል ነው ያለብን። እንደውም አላግባብ የሚሸጡ ሰዎች፣ አላግባብ የሚጠቀሙ ሰዎች ነው። ይሄ ለጤና ባለሙያ ነው መሆን ያለበት። ይሄ በበሽታው ለተጠቃ ሰው ነው መሆን ያለበት። ይሄ በበሽታው የተጠረጠረ ወይም የተጠቃ ሰው ለሚያግዝ የሚንከባከብ ቤተሰብ ነው መሆን ያለበት ብሎ ሁላችንም አንድ ላይ ሆነን ይህን መጥፎ ጊዜ ብዙ ሰው ሳይጎዳብን፣ ብዙ የምንወዳቸው ሰዎች ሳያሳጣን አንድ ላይ ሆነን ብንሰራ በጣም በጣም ብዙ ሳይጎዳን መቆጣጠር እንችላለን ብዬ አስባለሁ። ባለው በመንግስት ኮሚትመንት፣ በጤና ሚኒስትር ኮሚትመንት፣ በጤና ባለሙያዎቻችን አሁን በምናየው ተነሳሽነት ማህበረሰቡ በጣም እየተባበረ ነው። መረጃ እየሰማ ነው፣ እየጠየቀ ነው። በጣም ጥሩ ነው። በዚህ ቀጥሎ በተለይ ወጣቶች ሰዎችን የማይችሉ ሰዎችን በማገዝ ማስክ ገዝቶ በመስጠት ሳይሆን ሰዎች ውሃ እንዲያገኙ እጃቸውን እንዲታጠቡ አቅም የሌላቸው እጅ መታጠቢያ ሳሙና፣ ፈሳሽ ሳሙናዎች፣ ሌሎችም በማገዝ በመስጠት ይህን መጥፎ ጊዜ እንድናልፈው እንግዲህ እንደ አንድ ኢትዮጵያዊ ጠይቃለሁ ማለት ነው።
በከተማ ውስጥ የተከሰተውን የማስክ ጥረት ለመቀነስ በሚል ግለሰቦች በራሳቸው በመስፋት እያከፋፈሉ እንደሚገኙ ጠቅሰን በእንዲህ ያለ ሁኔታ የሚመረቱ ማስኮች ጥራታቸው የተጠበቀ ነው ወይ ብለናቸዋል አቶ ያቆብ።
ጋርመንት ምን በለው ወይ ደግሞ ሎካል ፋብሪካ ምን በለው ሊመረት ይችላል። ግን ሲመረት የፒሪፊኬሽን ወይም ደግሞ የማጣራት ሰዎቹ ሳይጨናነቁ ኦክሲጅን ወደ ውስጥ የማስገባት የማስወጣት አቅሙ እንግዲህ ሬጉላተሪ አካል አለ፣ ኢትዮጵያ ኤፍዲኤ አለ፣ ድራግ ሬጉላተሪ ኤጀንሲ አለ። እዚህ በሱ ሊረጋገጥ ይገባል። ይሄ ታሰበለት አላማ የሚያደርግ ነው ወይ ተብሎ ተረጋግጦ ፊት ነው ከተባለ ሩስ ሊመረት ይችላል። ይህንንም ኦብጀክሽን የለንም። ሁለተኛው እኛም ትናንትና ወደ ሀገር ውስጥ ያሉ የጤና ተቋማት፣ ፋርማስቲካል ኢንዱስትሪዎች እና ጋርመንቶች አግኝተናቸው ነበር። ይህን በሽታን የመከላከል ሁኔታ እንዴት ሊያግዙን እንደሚችሉ ማለት ነው። ስለዚህ እንግዲህ የጋርመንቶቹ ቡድን የተለያዩ አስተያየቶች አምጥተውልናል። አንደኛው ሹ ማስክ ማምረት እንችላለን የሚል፣ ሁለተኛ ጋውን ማምረት እንችላለን፣ ሶስተኛ ሲቱ ባለሙያዎች ሲያክሙ የሚለብሱት ሲዩት አለ አይደለም፣ እሱ ማምረት እንችላለን። የተለያዩ ኦፈር የሰጡን ጋርመንቶች አሉ። ስለዚህ ይህን ኦፈር መስጠታቸው በጣም አመስግነን ባለሙያዎች መድበን ይህን ወርክአውት እያደረጉ ነው። ከኛ ይህን የሚከታተል የሚያስተባብር አንድ ቡድን አለ የሚችለው ጤና ሚኒስትር ውስጥ ማለት ነው።
አቶ ያዕቆብ በመጨረሻ መልእክታቸውን የደመደሙት ማህበረሰቡ ማስክ ለመግዛትና ለማጥለቅ ራሱን አስጨንቆ ከመሯሯጥ ይልቅ ለጊዜው ማህበራዊ ቅርርቡን በመግታት እንዲሁም የእጆቹን ንጽህና በሚገባ መጠበቅ ላይ ትኩረት እንዲያደርግ መክረዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ትላንት የተንቀሳቃሽ የስልክ ጥሪ ያደረጉ ኢትዮጵያውያን በሙሉ ስለ ኮሮና ቫይረስ የጥንቃቄ መልእክቶችን ሲያዳምጡ ውለዋል። ሰዎች ስልክ ሲደውሉ የሚሰሙት የጥሪ ድምጽ የኮሮና ቫይረስ የጥንቃቄ መልእክት እንዲሆን ያደረገው ኢትዮ ቴሌኮም 45 ሚሊዮን ደንበኞችን ለመድረስ ማሰቡን ዋና ስራ አስፈጻሚዋ ፍሬወት ታምሩ ለአሜሪካ ድምጽ ተናግረዋል። የስልክና የኢንተርኔት አገልግሎት የተቋረጠባቸው የምዕራብ ኦሮሚያ አካባቢዎች በተለያዩ መንገዶች መረጃ በሚያገኙበት ሁኔታ ላይ ውይይት መደረጉንም ዋና ስራ አስፈጻሚዋ ጠቁመዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑት ወይዘሮ ፍሬህይወት ታምሩን ያነጋገረው እስክንድር ፍሬው ተከታዩን ልኳል።
ጤና ይስጥልን። የኮሮና ቫይረስ ስርጭትን ለመግታት የእርስዎም ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖረው ያድርጉ። ትኩሳትና የሳል ምልክት ከሚያሳዩ ሰዎች ጋር ንክኪ ያድርጉ። የህመም ስሜት ካለው አቅራቢያው የሚገኝ ሐኪምን ያማክሩ። ባለመጨባበጥ ራስዎንና ወገኖን ከኮሮና ቫይረስ ስርጭት ይጠብቁ። ኢትዮ ቴሌኮም ፍጹም ጤናን ለህዝባችን ይመኛል።
በጣም አመሰግናለሁ ስለ ጊዜዎት ወይዘሪት ፍሬህይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። በቅድሚያ በኮሮና ቫይረስ ዙሪያ ግንዛቤ የሚያስጨብጥ አዲስ አገልግሎት ጀምራችኋል። እስቲ እሱን ያብራሩልኝ መጀመሪያ።
እሺ እስክንድር አመሰግናለሁ። ለአንተም ጤና ይስጥልኝ።
ልክ እንደ መልእክቱ ማለት ነው በስልኩ ላይ እንደሚሰማው።
አዎ አዎ፣ ለሁላችንም ጀመርነው የግንዛቤ ለመፍጠር ነው፣ ወይም በኮሮና ቫይረስ ስርጭትን ለመግታት ተገቢ ጥንቃቄ ማህበረሰባችን እንዲያደርግ በሌሎች ሚዲያዎች ከሚደረገው ግንዛቤ መፍጠር ስራዎች በተጨማሪ እያንዳንዱን ደንበኛ ደግሞ ያው አሁን ኢትዮ ቴሌኮም 45 ሚሊዮን ደንበኞች አሉ። ስለዚህ በአብዛኞቻችን በምናደርጋቸው የስልክ ልውውጦች ይሄንን የግንዛቤ ማስጨበጥ ወይም ደግሞ መፍጠር ስራ ብንሰራ እኛም የበኩላችን አስተዋጽኦ እናደርጋለን ብለን ነው። አውትባውንድ ይባላል። ያው ሌላ ጊዜ ጥሪ ስታደርጉ ቢፖን ቶን ነው የነበረው አይደለ? ታስታውሰዋለህ ብዬ አስባለሁ።
ትክክል።
አሁን ደግሞ ያደረግነው ስለዚህ በወዲያኛው በምንደውልለት በኩል ያለው ወገን እስከሚያነሳ ድረስ ይሄንን የግንዛቤ ማስጨበጫ ወይም ደግሞ ልንወስዳቸው የሚገቡ ጥንቃቄዎችን ነው ያስቀመጥነው፣ በድምጽ መልእክት ማለት ነው።
የኮሮና ቫይረስ ስርጭትን ለመግታት የእርስዎም ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖረው ያድርጉ።
ከዚህ በተጨማሪም 4-4 ላይ እንደዚሁ እየደወልን አንዳንድ ጊዜ ያው ለመጀመሪያ ጊዜ ስለሆነ ይህንን አገልግሎት ስናስጀምር ደንበኞቻችን እስከሚገነዘቡ ድረስ ጥሪውን ላይ መልሱትም ይችላሉ በሚል ሁሉንም አማራጮች ነው እየተጠቀምን ያለ ነው። አንደኛው ጥሪው ማለት ነው። ሌላኛው ደግሞ 4444 ቁጥር ላይ ደግሞ እኛ ፑሽ እያደረግን ከኛ በኩል እየደወልን እናንተ ደውላችሁ እኛ እየደወልን ደግሞ እንደዚሁም ከትላንትና ጀምረን እሱም ላይ እንደዚሁ ስራ እየሰራ ነው እየላክን ነው ዛሬም ጥሪ እየላክን ነው ለደንበኞቻችን ያለ ነው ማለት ነው። ከዛ በተጨማሪ 44 ላይም ስትደውልም እንደዚሁ ያንን ድምጽ የተቀረጸውን ድምጽ ታገኛለህ ማለት ነው። ለግንዛቤ ማስጨበጫ ብለን ወይም ደግሞ ስርጭቱን ለመግታት እንወስዳቸው የሚገቡ ጥንቃቄዎች ላይ መልእክት እያስተላለፍን ነው የምንገኘው ማለት ነው።
ምን ያህል ደንበኞችን ወይም ኢትዮጵያውያንን እንደርሳለን ብላችሁ ታስባላችሁ? አሁን በአጠቃላይ በጀመራችኋቸው አገልግሎቶች እንግዲህ 45 ሚሊዮን ደንበኛ አለን ሲባል ወይዘሪት ፍሬዎት አንዳንዱ ምናልባት 2-3 ስልክ ያለውም ተቆጥሮ ሊሆን ይችላል የሚላልና ምን ያህል ሰው እንደርሳለን ብላችሁ ታስባላችሁ?
እውነት ነው እንግዲህ አሁን ትላንትናና እንኳን ዛሬ ባደረግነው በሚሊየንስ ላይ ደረስነው ከቅርብ ሰዓት በፊት ያለኝ መረጃ ማታ ላይ ስለመከታተል እንደዚሁም መረጃውን እናደርሳችኋለን። እኛ የምንልከው እንግዲህ ጥሪ ፑሽ የምናረግላችሁ ወደ እናንተ እንደውለዋለን። እያንዳንዱ ደንበኛ ደግሞ አንዱ ደንበኛ ወደ ሌላኛው ደንበኛ በሚያደርገው ጥሪ መካከል ደግሞ ያስቀመጥነው ድምጽ አለ። እሱም እንደዚሁ የራሱ ሚና ይጫወታል። ከዚህ በተጨማሪም የኮል ሴንተራችን ኮንታክት ሴንተራችን ላይ 994 ላይ ሲደወል ደንበኞች ጥሪውን ማዕከሉን እስከሚደርሱ ዌይቲንጉንም እሱን አድርገነዋል። ስለዚህ ባሉት አማራጮች ሁሉ ደንበኞች ጥሪ ስልክ ልውውጥ ሲያደርጉ ይህንን የግንዛቤ ማስጨበጫ ወይም ደግሞ ሊወሰዱ የሚገባ ጥንቃቄዎችን መረጃ እንዲያገኙ ነው እያደረግን ያለ ነው። ስለዚህ እስካሁን ድረስ በአማርኛ ነው መልእክቱን እያስተላለፍን ያለ ነው። ዌይቲንግ ላይ እያጠናቀቅን ያለ ነው። አሁን እሱንም እንደዚሁ
መጠበቂያ ላይ ማለት ነው።
መጠበቂያ ላይ በአፋን ኦሮሞ፣ ትግርኛ እንደዚሁም ሶማሌኛ እኛ ኮንታክት ሴንተር ላይ ወይም ኮል ሴንተራችን ማለት ነው 4 ቋንቋዎች ስላሉን እነሱንም እንደዚሁ እያስተረጎምን ያለ ነው እና ለመድረስ እየሞከርን ያለ ነው። እንግዲህ ሁሉም ደንበኞች የኢትዮ ቴሌኮም ደንበኞች በሚያደርጉት የቴሌኮም ትራንዛክሽን ወይም ልውውጥ ይህንን የግንዛቤ ማስጨበጫ እንዲደርሳቸው ለማድረግ ነው ጥረት እያደረግን ያለ ነው።
45 ሚሊዮን ወይስ በሚሊዮኖች?
45 ሚሊዮን ደንበኛ ጠቅላላ በቀን ጥሪ ያደርጋል ማለት አይደለም። የዛሬን ጥሪ ምን ያህል ጥሪ እንደተከናወነ ማታ ላይ ዳሽቦርድ ስላለን እንነግራችኋለን። ያ ሁሉ ጥሪ ይደርሰዋል ማለት ነው። ወይም ጥሪ ያደረገ ሁሉ በቀን 2-3 ነው፣ አንድ ጊዜ ብቻ አይደለም ይህንን መረጃ እያገኘ ያለውና ጥሩ ነገሩ ለማዳመጥም ብለው ደንበኞች እየደወሉ እንዳሉ አስተያየቶችን ሰጥተውናል፣ ሰምተናል። ጥሩ ነው።
ስልክ ማያነሱ ሰዎችን ሁሉ መቀየም አቁመዋል። መልእክቱን ሰምተው ይዘጋሉ ቢያንስ።
በጣም እናመሰግናለን። እዚህ አጋጣሚ ሁላችንም ያው እየተባበርን ያለ ነው። በጣም ጥሩ ነው ብዬ ነው የማስበው እና ሌሎችንም ቴክኖሎጂ የሚፈቅድልን አማራጮችን ሁሉ እየተጠቀመ ህብረተሰባችን መረጃ እንዲደርሰው እናደርጋለን። በደንብ ይሄንን ካሰራጨን በኋላ ደግሞ ቀጣይም ሊወሰዱ የሚገባ ከጤና ሚኒስቴር የሚወጡ መረጃዎችንም እንደዚሁ እየወሰድን በቀጣይም አፕዴት እያደረግን መረጃ የምናደርስ ይሆናል ማለት ነው።
የመጨረሻ ጥያቄ ላድርገው ወይዘሪት ፍሬዎት፣ ምዕራብ ኦሮሚያ አካባቢ እንግዲህ መንግስት እያካሄደ ባለው የሚሊተሪ ኦፕሬሽን ምክንያት ወይም እንግዲህ የጦር እንቅስቃሴ ምክንያት የተቋረጡ የቴሌፎን እንዲሁም የኢንተርኔት አገልግሎቶች አሉ። አሁን ሁኔታው ለየት ያለ ሁኔታና ጥንቃቄ የሚጠይቅ ስለሆነ መልእክትም ለማስተላለፍ ከዚህ አንጻር እየተካሄደ ያለ ውይይት አለ፣ ያ ሁኔታ መጤን እንዳለበት
እስክንድር እንደምታስታውሰው እንግዲህ በዛ አካባቢ ያለው የቴሌኮም አገልግሎት የተቋረጠው በአካባቢው ከነበረው የጸጥታ የደህንነት ጋር ተያይዞ ያሉ ችግሮችን መንግስት እነሱን ለመቅረፍ በሚወስዳቸው እርምጃ ነው አገልግሎት የተቋረጠው ማለት ነው። ስለዚህ በቅርቡም እንግዲህ የኮሮና ቫይረስ እንደተከሰተ በዛ አካባቢ መረጃ ለማግኘት ህብረተሰቡ እንዳይቸገር ውይይት አድርገናል። በተለይም የኦሮሚያ ክልል መንግስት አስፈላጊ የሆኑት ነገሮች ሁሉ እንዳዘጋጀና በቅርብ ህብረተሰቡ መረጃ የሚያገኝበትን በሬዲዮም እንደዚሁም በቴሌቪዥን ሌሎችንም ደግሞ ሴንተሮች እንዳቋቋመ መረጃው አለኝ፣ ተወያይተናል። እንደምታውቁት እንግዲህ ሌላኛውን ችግር ቀደም ብሎ የተከሰተውን ችግር ለመፍታት ተብሎ የተደረገ ስለሆነ እንዴት አድርገን ንፍቷ የሚለውን ተወያይተንበታል ማለት ነው። እንዲሁ ዝም ብለን አላለፍንም። እስካሁን ግን ቴሌኮም ሰርቪሱን ለመክፈት የሚያስችሉ ሁኔታዎች ላይ አልደረስንም። በቅርቡ ግን ነገሮች ይስተካከላሉ ብዬ አስባለሁ። ሁሉም የሚመለከታቸው አካላት ግን ጉዳዩን ትኩረት ሰጥተው በዛ አካባቢ መረጃ ጥራት እንዳይኖር እየሰሩ ናቸው ያሉት። ይህንም በደንብ አውቃለሁ።
ወይዘሪት ፍሬዎት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች
አመሰግናለሁ። መልካም ይስጥልኝ።
የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ተከታዩ ዘገባም ከዚሁ ከኮሮና ቫይረስ ጋር የሚያቆየን ጉዳይ ይሆናል። የአማራ ክልል መንግስት ለኮሮና ቫይረስ መከላከያ የሚሆን የ150 ሚሊዮን ብር ጊዜያዊ በጀት መመደቡን አስታወቀ። ቫይረሱን ለመከላከልም የተለያዩ የህብረተሰብ ክፍሎችን ያሳተፈ 5 ቴክኒካል ግብረ ኃይል ማቋቋሙንም ገልጿል። ዘጋቢያችን አስቴር ምስጋናው ከኮሮና ቫይረስ ጋር በተያያዘ በመከተል ረሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ ከአማራ ከጤና ቢሮና ከአማራ ክልል ህብረተሰብና ጤና ኢንስቲትዩት ጋር በጋራ የሰጡትን መግለጫ ተከታትላ ዘገባ አሰናድታለች። የግብረ ኃይሉ ሰብሳቢ በመከተል ረሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ ዶክተር ሙሉነሽ አበበ ከሚያብራሩበት ዘገባው ይጀምራል።
ጤና ጥበቃ ቢሮን ጨምሮ ሌሎችን ቢሮ ኃላፊዎች በሙሉ ያካተተ እንዲሁም ደግሞ የግል ተቋማት ተወካዮችን አጠቃላይ ማህበረሰቡን ለመድረስ የሚያስችሉን የማህበረሰብ ክፍሎች ተወካዮችን ያካተተ ግብረ ኃይል ተዘጋጅቷል። በዋናነት በ5 የቴክኒክ ግብረ ኃይሎች አሉ። በዚህ ግብረ ኃይል ስር የተዋቀሩ አንደኛው የቴክኒክና የበጀት ቡድን፣ ሁለተኛው ስለ በሽታው አጠቃላይ ያለበት ሁኔታ በየጊዜው አፕዴት የሚያደርግ የሰርቪላንስ ቡድን፣ ለማህበረሰቡ ስለ በሽታው ምንነት የሚመለከታቸውን ባለሙያ ማብራሪያ እንዲሰጡ የሚያደርግ የኮሚኒኬሽን ቡድን፣ ሌላኛው በሽታው ቢከሰት የመለያ የሚያደርግ ሕክምና የሚሰጥ የኬዝ ማኔጅመንት ቡድን በአጠቃላይ እና አምስተኛው አሁን በቅርብ የሀብት አፈላላጊ ቡድን። እንደ አማራ ክልል መንግስት ለዚህ ዓለም አቀፍ ወረርሽኝ ለመከላከል የሚሆን የመነሻ ወደ 150 ሚሊዮን ብር መድበናል። የበሽታው ሁኔታ እየታየ ደግሞ አስፈላጊውን በጀት ለመመደብ ክልሉ ቁርጠኛ ነው።
በአማራ ክልል በኮሮና ቫይረስ ተጠርጥረው ምርመራ ከተደረገላቸው 6 ሰዎች መካከል 4 ነጻ ሲሆኑ የሁለቱ ውጤት ገና በመጠባበቅ ላይ መሆናቸውን የገለጹት ደግሞ የግብረ ኃይሉ አባልና የጤና ቢሮ ኃላፊ ዶክተር መልካሙ አብቴ ናቸው። ከዚህ ቀደም በአውሮፕላን ማረፊያዎችና በመተማ ሱዳን መግቢያ ኬላዎች ምርመራ ሲካሄድባቸው የቆየ ሲሆን በቅርቡ እንደ ደጀን፣ ደብረ ብርሃንና ባቲ ባሉ ቦታዎችም አገልግሎት መስጠት ይጀምራል ነው ያሉት ዶክተሩ። የመመርመሪያ ኪት ችግር ግን አሳሳቢ መሆኑንም ዶክተር መልካሙ ገልጸዋል።
ከአዲስ አበባ በባስ ወደ ባህር ዳር የሚገባበት ወደ ጎንደር የሚገባበት መንገድ በዛ ነው። ስለዚህ ደጀን ላይ አንድ ስክሪኒንግ እንሰራለን። ደብረ ብርሃን ነው ሌላው ጌት። ሶስተኛ አሁን ልንሰራ ያሰብነው በዛ ከአፋር እና ከጅቡቲ የሚመጡ አንዳንድ እንትኖች በባቲ በኩል ስላለ ሶስተኛ የምንጨምረው ሳይት ደግሞ ያ ነው። እስካሁን ያንን ያላረግንበት ምክንያት ለስክሪኒንግ የሚያገለግሉት መሳሪያዎች ያው የሚገኙም ስላልሆኑ እና ውድም ስለሆኑ ሀገር ውስጥ ማግኘት ስለማይቻል ነበር። አሁን ግን ስላገኘን ፕሮባብሊ ሰኞ እንጀምራለን ማለት ነው። ከዚህ በፊት ሳውዝ አፍሪካም ተልኮ ነበረ ምርመራው ሲካሄድ የነበረው። አሁን ደግሞ ሀገር ውስጥ መጥቶ ምርመራው የተሰጠ ነው። ከዚህ በኋላ በየሪጅኖቹም እንዲሁ ምርመራው እኛም ጠይቀናል። በጤና ሚኒስቴር በኩልም የተሰራ ነው። ለዚህ በቅርቡ ባህር ዳር እና ደሴ ላይ እንድንጀምር እናገኛለን የሚል ተስፋ አለን።
ህብረተሰቡ በጤና ባለሙያዎች የሚሰጠውን የጥንቃቄ መልእክት መስማትና ተግባራዊ ማድረግ እንዳለበት የጠቆሙት ደግሞ የግብረ ኃይሉ አባልና በአማራ ክልል የማህበረሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር ማህተመ ኃይሉ ናቸው። ታላላቅ ስብሰባዎች የሚያደርጉ ተቋማትም የመንግስትን ትዕዛዝ ማክበር እንዳለባቸው ጠቁመዋል።
አሁን ህብረተሰባችን ሳይረበሽ ይረጋጋ ብለናል እኛ። አንደኛ ከተረጋጋን ማዳመጥ ስለምንችል ማለት ነው። ካዳመጥን ደግሞ የትኛውን ክፍል ነው ማዳመጥ ያለብን? ማዳመጥ ነው፣ ሳይንሳዊ በሆነው መንገድ ያለው ነው። አሁን ራሱ ይሄ ነጭ ሽንኩርት ምን የሚለው እኮ ለአስፈላጊ ውድ የዋጋ ንረት ሁሉ ተዳርጓል። ህብረተሰቡ በሚያደርገው ሽ እኛ እንደ ህክምና ባለሙያ ለህብረተሰቡ ማስተላለፍ የምንፈልገው ነገር ሳይንሳዊ በሆነ መንገድ ቅድም ያልነውን በሽታ የመከላከሉን ተግባር እንዲተገብር ነው። እጅ መታጠቡን በሚያስነጥስ በሚያስልበት ጊዜ በክርን መጠቀምን፣ በበሽታው ከሚጠረጠሩ ሰዎችን አለመቅረብ፣ ለምሳሌ ሪስክ ፋክተር ያላቸው ለምሳሌ ይሄ የትራቭል ሂስትሪ ያላቸው ኮንፊርምድ ኬዝ የሆኑትን አለመጠጋት ነው፣ መራቅ ነው። እኒህን የመሳሰሉ ነገሮች ነው መከተል ያለበት ህብረተሰቡ ይሄ እንዲወሰድ ነው።
የተዛባ መረጃዎችን በመያዝ በህብረተሰቡ ዘንድ የሚፈጠረውን ግራ መጋባት ለማስቀረት የሚዲያ ተቋማት ጠንካራ የግንዛቤ ማስጨበጥ ስራ መስራት እንዳለባቸው ዶክተር ማህተመ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችን ነው። አሁን ደግሞ ወደ እናንተ ወደ ወጣቶች ስልክ ደውለን ያሰባሰብነውን አስተያየት መልሰን እናስደምጣችኋለን። ወጣቶች ራሳችሁን ከኮሮና ለመከላከል ምን እያደረጋችሁ ነው የሚል ነው ጥያቄው። ኤደን ገረመው ናት ወደ ወጣቶቹ ደውላ አስተያየታቸውን የጠየቃቻቸው፣ እንደሚከተለው ይሰማል።
መቀለም
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችን ነው። አሁን ደግሞ ወደ እናንተ ወደ ወጣቶች ስልክ ደውለን ያሰባሰብነውን አስተያየት መልሰን እናስደምጣችኋለን። ወጣቶች ራሳችሁን ከኮሮና ለመከላከል ምን እያደረጋችሁ ነው የሚል ነው ጥያቄው። ኤደን ገረመው ናት ወደ ወጣቶቹ ደውላ አስተያየታቸውን የጠየቃቻቸው፣ እንደሚከተለው ይሰማል።
ሽፈራው እባላለሁ። ራሴን ኮሮና ለመጠበቅ እጄን በምመገብበት ጊዜ እና ከመጎዞች ፊት ታጠባለሁ። እንደገና ደግሞ ከሰዎች ጋር በተለይ በሽታ ይኖርባቸዋል ከሚባል ሰዎች፣ ጠረፈር ካለባቸው ሰዎች ሰላምታ ላለማረግ አስቤያለሁ። ያው በእርግጥ እነሱን እንደዚህ እንደዚህ አይነት ናቸው ብሎ ማለት አይቻልም። አማዋል ካልተባለ በቀር እና በሐኪም ካልተረጋገጠ አማራጭ የሚሆነው የተወሰነ በሽታዎች ሲቀንስ ድረስ ሁሉንም ሰው ከሰላምታ መቆጠብ ነው የሚሆን። በተለያዩ ሚዲያዎች እንደሰማ ነው ሳል በሚያስመጡት ጊዜ ወደ ሌሎች ሰዎች እንዳይተላለፍ በሽታው 2 ሜትር ያህል መራቅ ከሌሎች ሰዎች፣ እንደገና ደግሞ ማስክ የሚባለውን መሸፈኛ መጠቀም ነው የአፍሪካ ለሌሎች ሰዎች።
በጣም ብዙ ጊዜ እጃችንን እየታጠብን ያለ ነው ነው እጃችንን በጣም መታጠብ አለብን የሚለውን ስለሰማ፣ ሁለተኛ ነገር በተሻለን አቅም ከሶሻል ዲስታንሲንግ የሚባለውን በደንብ ፕራክቲስ እያደረግነው ነው። ከቤት መስራት የምንችለው ከቤት እየሰራን ያለ ነው። በጣም ቻ ፐብሊክ የምንወጣው በጣም የተገደበ ሰዓት ነው። ትንሽ የኮንፊዥን ያለን የማስክ ማድረግ አለብን ወይስ አለብን የሚለው ላይ ነው። ቲንክ ግድ ቢሮ መሄድ አለብኝ፣ ግን እኛ ቀም አሁን ሜይ ቢ ዋክ ማድረግ ያለብኝን ያህል ዋክ አደርጋለሁ። በታክሲ ነው የምሄደው ግዴታ፣ ግን ደግሞ ታክሲ ኦብቪየስሊ ተጠቅጥቆ ነው የሚሄደው። እዚያ ጋር ምንም ማድረግ አይቻልም። በእግሬ ነው የምሄደው። እዛ ብሄድ እጄን ብዙ ጊዜ እታጠባለሁ፣ ሳኒታይዝ አድርጋለሁ። መጠጠባ
ወጣቶች አስተያየታችሁን ስላካፈላችሁን በጣም እናመሰግናለን። በእናንተ በኩል ጥያቄ ካላችሁ ተሳተፉ። የቪኦኤ አማሪክ የፌስቡክ ገጻችን ክፍት ነው። በዛ በውስጥ መስመርም መልእክት መላክ ትችላላችሁ፣ መጠየቅ ትችላላችሁ። ኢሜል አድራሻችንን ተጠቀሙ። ሆርናት ቪኦኤ ኒውስ የኢሜል አድራሻችን ነው። አስተያየቶች ካሏችሁ አካፍሉን። በእኛ በኩል ለዛሬ የያዝናቸውን መሰናዶች በዚህ አጠናቀናል። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ፕሮግራሙን ያቀናበረልን ደግሞ ኤልያስ አስማረ ነው። ደህና ደሩ እያልን በተከታዩ ሙዚቃ እንሰናበታችኋለን። ሙዚቃው ጋባዥ አለው። በእኔ በኩል ተናደሩ።
ሀይ እንዴት ናችሁ? ዲበኩሉ ታፈሰ ነኝ፣ የጃኖ ባንድ ድምፃዊ። በጋቢና ቪኦኤ ላይ ወይ ዘንድሮ የሚለውን ሙዚቃዬን ከጃኖ ባንድ ለራስ ነው አልበም ላይ አብዣቸዋለሁ። መልካም
ባንደበቴድሮ ይኸው ዛሬ ሞደዴ አፍንቆቶ ጉድ አረገኝ በሰው ሰንድሮ ያጣጣ